በመስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። ሰላም ጤና ይስጥልኝ። እንደምን አመሻችሁ ጌታ የተወደዳችሁ ወገኖቻችን። እግዚአብሔር የተመሰገነ ይሁን። ያለፉትን ቀናት በሰላሙ ተጠብቆ እንደገና ደግሞ ከቃሉ ማድፊት እግዚአብሔር ቸርነቱን በማብዛት ነው ለዚህ ሰዓት እንድንበቃረርቶናልና ስሙን እጅግ አድርገን እናመሰግናለን። በእያላችሁበት ስፍራ ሆናችሁ ይህንን የመጽሐፍ ቅዱስ ጥናት ክፍለ ጊዜን የምትከታተሉትን ሁሉ እግዚአብሔር አምላካችን ይባርካችሁ ጸጋውንም ያብዛላችሁ ይያልን የዛሬውን ዝግጅታችንን እንጀምራለን። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የትንቢተ ኢሳይያስ መጽሐፍ ጥናታችንን እንቀጥላለን ማለት ነው። በማስቀደም ግን ዝማሬ እንጋብዛችኋለን።
ሰይጣን በጭካኔው ያፈራረሰው ኢየሱስ ያበጃል ተስፋ የሌለው ወደቃን ስቶ በእግሮቹ ያቆማል ዘላለም አምላክ ታሪክን ያደሳል። ወደቃን ስቶ በእግሮቹ ያቆማል ዘላለም አምላክ ታሪክን ያደሳል። የተከመረው ሲፈታት ሜዳ መንገዶ ገደለ ሲሆን ጊዜ ሁኔታው ሲከፋፋ በኩለ ቀን ፀሐይ ጠፍታ በዚያን ቀን ጌታ ነው ተስፋ እዚያ ላይ ኢየሱስ ነው ተስፋ በዚያን ቀን ጌታ ነው ተስፋ እዚያ ላይ ኢየሱስ ነው ተስፋ። ላበቃለት ነገር ድንገት ለወደቀ የከበረ ስፍራውን ድንገት ለለቀቀ የዘላለም አምላክ ሙሉ መፍትሄ ያለው ያውቅበታል እርሱ እንዴት እንዲያስነሳው። የዘላለም አምላክ ሙሉ መፍትሄ ያለው ያውቅበታል እርሱ እንዴት እንዲያስነሳው። ተከመረው ሲፈታተ ሜዳ መንገዶ ገደለ ሲሆን ጊዜ ሁኔታው ሲከፋፋ በኩለ ቀን ፀሐይ ጠፍታ በዚያን ቀን ጌታ ነው ተስፋ እዚያ ላይ ኢየሱስ ነው ተስፋ በዚያን ቀን ጌታ ነው ተስፋ እዚያ ላይ ኢየሱስ ነው ተስፋ።
የሰው ልጅ ተስፋ የሰው ልጅ አለኝታ ኢየሱስ ክርስቶስ ብቻ ነው። ወዳጆቼ ያሰብነው ያቀርነው ነገር ሁሉ ምንም እንኳ የተሟላ ባይመስለንና የተስተካከለ ባይሆንም እግዚአብሔር ግን በስፍራው አለ። ወዳጆቼ እርሱን ብቻ ተስፋ እናድርግ። ካለንበት አበሳ ሊያሳርፈን የሚችል እኛ የምናወጣው ዕቅድና መላ ወይም ዘዴ ሳይሆን የእግዚአብሔር ልጅ መድኃኔዓለም ብቻ ነው። እርሱን መታመን ከሁሉም ነገር ማረፍን ያስገኛል። እግዚአብሔር ይክበር ይመስገን። ሸዋዬ ዳምጤ በዚህ ዝማሬ ስላገለገለን እግዚአብሔር ይባርከው እያልን ወደ ዕለቱ ጸሎታችን እናልፋለን። ጌታ እግዚአብሔር አምላካችን ሆይ ነፍሳችን አንተን ተስፋ ታደርጋለች። በምታሳየን መንገድ እንድንሄድ ባንተም መንገድ ደግሞ እንድንመራ እነሆ ራሳችንን ለአንተ እንሰጣለንና እጆቻችንን ያዝ። ባለፉት ቀናት ሁሉ እግዚአብሔር አምላካችን ሆይ ከግራ ከቀኝ ከፊት ከኋላ ቅዱሳን መላእክቶች ሲጠብቁን እነሆ እግዚአብሔር አምላካችን ሆይ በአንተ ታምነን ደግሞ ለዚህች ጊዜ በክተናል። ስምህ ለዘላለም ይክበር ይመስገን። አሁንም ጌታ ሆይ ና ከኛ ጋር አሁን በመካከላችን ተገኝ። ቃልህን ደግሞ ለመማር በተዘጋጀ ልብ አንተ የመንፈስ ቅዱስ ሙላትህን እግዚአብሔር አምላካችን ሆይ እንድታፈስ እግዚአብሔር ሆይ ኖታላቅና ድንቅ ነገርንም ደግሞ ጌታዬ ሆይ ማየት እንድንችል የልቦናችንንም አይኖች እንድታበራ እንለምናሃለን። ጊዜውን ሙሉ ባርክልን በጌታችን በኢየሱስ ክርስቶስ ያው ስም አሜን። አድማጮቼ የኤፍሬም በድንገት ባሶር መወረር ወደፊት በኢየሩሳሌም ላይ ለሚሆነው ማስጠንቀቂያ ስለመሆኑ ከምዕራፍ 8 سنመለከት ነበር። ዛሬም የዚያን ቀጣይ ክፍል ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ትንቢተ ኢሳይያስ ምዕራፍ 28 ቁጥር 5 ናውጡ። ትንቢተ ኢሳይያስ ምዕራፍ 28 ጥራምስትን ተመልከቱ። ቁጥራምስት ከሩቅ ጊዜ በኋላ ስለሚመጣው ፍርድ ይናገራል። ቁጥራምስት ከሩቅ ጊዜ በኋላ ስለሚመጣው ፍርድ ይናገራል። አሁን ደግሞ ነብዩ የሚያሳየን የወደፊቱን ሁኔታ ነው። በዚያ ቀን የሚለው የጌታን ቀን የሚያመለክት ሲሆን ይህም በታላቁ መከራ ወቅት ይጀምርና እስከ ሺህ ዓመቱ ግዛት ይዘልቃል። እንዲህ ይላል፣ በዚያ ቀን የሰራዊት ጌታ እግዚአብሔር ለቀሩት ሕዝቡ የክብር ዘውድና የጌጣ አክሊል ይሆናል ይላል። የኤፍሬም ውድቀት ዋናው ምክንያት ትዕቢቱ ነበር። የትዕቢቱ ምክንያት የሆነው ሰሜናዊው መንግሥቱ ነበር። እግዚአብሔር ሕዝቡን ወደ አገራቸው ሲመልሳቸው ግን መመኪያቸው ራሱ እግዚአብሔር ብቻ ነው የሚሆነው። ቁጥር 6 እና 7ን ተመልከቱ። በፍርድ ወንበር ላይ ለሚቀመጥም የፍርድ መንፈስ ሰልፉን ወደ በር ለሚመልሱም ኃይል ይሆናል። እነዚህም ደግሞ ከወይን ጠጅ የተነሳ ይስታሉ፣ ከሚያሰክር መጠጥ የተነሳ ይፋንናሉ። ካህኑና ነቢዩ ከሚያሰክር መጠጥ የተነሳ ይስታሉ፣ በወይን ጠጅም ይዋጣሉ፣ ከሚያሰክር መጠጥ የተነሳ ይፋንናሉ፣ በራይ ይስታሉ፣ በፍርድም ይሰናከላሉ ይላል። መጠጥ ምን ያለ ሳሳችና አዋራጅ እንደሆነ ከላይ የተመለከትነው ክፍል በሚገባ ይገልጣዋል። ከሚያሰክር መጠጥ የተነሳ ይስታሉ፣ ይሰናከላሉ፣ ይዋጣሉ፣ ይፋንናሉ ይላል። ቁጥር 13 ደግሞ እንዲህ ይላል፣ ስለዚህ ወደ ኋላ ሄደው እንዲወድቁ እንዲሰበሩም ተጠምደውም እንዲያዙ የእግዚአብሔር ቃል ትእዛዝ በትእዛዝ ስራት በስራት ስራት በስራት ጥቂት በዚህ ጥቂት በዚያ ይሆንላቸዋል ይላል። ምን ጊዜም ቢሆን ሌሎችን ሰዎች ማስተማር ትዕግስትንና ጊዜን ይጠይቃል። መንፈሳዊ ዕውነትም ከዚህ የተለየ አይደለም። መንፈሳዊ ዕውነት በትዕግስትና በጊዜ ሂደት የምንረዳው እንጂ በድንገት የሚበራ ነገር አይደለም። ሰዎች በአሰተኛ ነገር ከተያዙና ከተጠመዱ ግን መንፈሳዊነትን እንዲረዱ ማድረግ በጣም ይከብዳል። ወዳጆቼ ዛሬ ብዙ ክርስቲያኖች የእግዚአብሔር ቃል ማህይማን ናቸው ማለት ይቻላል። እውነቴን ነው የምላችሁ፣ በክርስትና ሕይወታቸው ምርካታ የላቸውም። የተሻለ ሕይወትን ለመኖር ያስችለናል በሚል ተስፋ የተለያዩ ኮርሶችን ይካፈላሉ። ይሁን እንጂ የተማሩት ትምህርትና የተካፈሉት ኮርስ ግን ምንም ሲረዳቸው አይታይም። ወደ ተሳካ የክርስትና ሕይወት የሚያደርስ አቋራጭ መንገድ የለም። ይህንን በደንብ አስተውሉ። ለማንኛችንም ብንሆን ለክርስትና ሕይወት እድገታችን አቋራጭ መንገድ የለም። የእግዚአብሔር ቃል ለእስራኤላውያን የተሰጠው ስርዓት በስርዓት ጥቂት በጥቂት ነበር። በእግዚአብሔር ቃል ዕውቀት የምናድገው በየዕለቱ እንጂ በአንድ ጊዜ ብድግ ብለን አይደለም። ወይንም ደግሞ የሕይወታችን እድገት የክርስትና ማለቴ ነው እንደ ሸምበቆ እድገትም አይደለም። እስራኤላውያን በተማሩት ጸንተው መኖር እንደ ተሳናቸው ሁሉ ዛሬ ብዙ ክርስቲያኖችም በመንፈሳዊ ሕይወታቸው ዝለዋል፣ ደክመዋል፣ ወድቀዋል። ለዚህ ዋናው ምክንያቱ ደግሞ ለእግዚአብሔር ቃል በቂ ጊዜ አለመስጠታቸው ነው። አባወራው መጽሐፍ ቅዱሱን ሳያነብ ምናልባት ሳምንት ሁለት ሳምንት ወር ማሳልፎ ሊሆን ይችላል። እማወራም ባለቤቲቱ ማለቴ ነው ምናልባት ተንበርክካ ከጸለየችና ልጆቿንም አዎ የእግዚአብሔርን ቃል ካስተማረች ምናልባት ወር ሁለት ወርም ሊሆናት ይችላል። እንግዲህ ዝለቱ ድክመቱ በዚህ መልኩ ይመጣል ማለት ነው። በእግዚአብሔር ቃል ዕውቀት የምናድገው ቃሉን ጥቂት በጥቂት ስርዓት በስርዓት በማጥናት ነው። ይህንን አረፍተ ነገር እንደገና ልድገምላችሁ። በእግዚአብሔር ቃል ዕውቀት የምናድገው ቃሉን ጥቂት በጥቂት ስርዓት በስርዓት በማጥናት ነው። ይህንን አሁን ያነበብነውን ትንቢተ ኢሳይያስ ምዕራፍ 28 ቁጥር 13ን በደንብ ተመልከቱ። በእውነት እግዚአብሔር ይህንን ቃል በዚህች ምሽት ለኔና ለናንተ የሰጠው ለአንድ ምክንያት ነው። ምናልባት በሕይወቱ የደከመ ሊኖር ይችላል። ምናልባት ከቤተ ክርስቲያን የራቀ ሰው ሊኖር ይችላል። በየሰንበቱ ቀጠሮ ኖሮት ስብሰባ ኖሮትም ከእግዚአብሔር ቤት ከእግዚአብሔር ሰዎች ምብረት የራቀ ሊኖር ይችላል። አዎ ወገኖቼ መለስ ስንበል ወደ ጌታ። ለይሁዳ የተሰጠውን ማስጠንቀቂያ ደግሞ ከቁጥር 14 እንመልከት። ስለዚህ በኢየሩሳሌም ያለውን ሕዝብ የምትገዙ ፌዘኞች ሆይ የእግዚአብሔርን ቃል ስሙ ይላቸዋል። በስተሰሜን በኩል ለነበረችው እስራኤል የመጣው ፍርድ ለደቡባዊቷ ይሁዳ ማስጠንቀቂያ ሊሆናት ይገባል። ኢየሩሳሌም ከኤፍሬም መማር እንደነበረባት ሁሉ እኛም ከእግዚአብሔር ቃል መማር ይኖርብናል ወዳጆቼ። አስተዋላችሁ አይደል? ኢየሩሳሌም ከኤፍሬም መማር እንደነበረባት ሁሉ እኛም ከእግዚአብሔር ቃል መማር ይኖርብናል። ቁጥር 15 እና 16ን ተመልከቱ። እናንተም ከሞት ጋር ቃል ኪዳን አድርገናል፣ ከሲኦልም ጋር ተማምለናል፣ ሐሰትን መሸሸጊያችን አድርገናልና በሐሰትም ተሰውረናልና የሚትረፈረፍ መክሰፍት ባለፈ ጊዜ አይደርስብንም ስላላችሁ ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ነሆ በጽዮን ድንጋይን ለመሰረት አስቀምጣለሁ፣ የተፈተነውን የከበረውን መሰረቱ የጸናውን የማዕዘን ድንጋይ የሚያምንም አያፍርም ይላል። ከሞትና ከሲኦል ጋር ቃል ኪዳን ማድረግ ማለት ምን ማለት ነው? ወደፊት ከሚመጣው የክርስቶስ ተቃዋሚ ጋር እስራኤል ስለምታደርገው ቃል ኪዳን ነቢዩ ዳንኤል ይናገራል። ይህንም በተመለከተ ዳንኤል ምዕራፍ 9 ቁጥር 7ን ተመልከቱ። ዳንኤል ምዕራፍ 9 ቁጥር 7ን በኋላ ተመልከቱ። በአሁኑ ዘመን ሰዎች በተለያየ ከንቱና ሰተኛ ነገር ተታለዋል። ለዚህ መፍትሄው እምነትን በተፈተነውና በከበረው የማዕዘን ድንጋይ ላይ ማድረግ ነው። እንዲህ ያለ ሰው ልቡ ፍጹም እረፍት ስለሚያገኝ ወዲያ ወዲህ መንከራተት አይኖርበትም። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 6 እስከ 8 እንዲህ ይላል፣ በመጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ በርሱም የሚያምን አያፍርም ተብሎ ተጽፏልና ይላል። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋት ድንጋይ የማሰናከያም ማለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። ያ የማዕዘን ድንጋይ ወገኖቼ ኢየሱስ ክርስቶስ መሆኑን ስምዖን ጴጥሮስ አመልክቷል። ኢሳይያስ ምዕራፍ 28 ቁጥር 17ን ተመልከቱ። ለገመድ ፍርድን ለቱንቢም ጽድቅን አደርጋለሁ፣ በረዶውም ያሰትን መሸሸጊያ ይጠርጋል፣ ውሆችም መሰወሪያውን ያሰጥማሉ ይላል። ውሎ አድሮ በእነዚህ ሰዎች ላይ ፍርድ ይመጣል። እንዲህ ሲባል ግን አንዳንድ ጊዜ ፍርድ የሚመጣው ወዲያውኑ ወይም ቅጽበታዊ በሆነ ሁኔታ ሊሆን እንደሚችል መዘንጋት የለብንም። ያም ሆነ ይህ ቀስ በቀስ የሚመጣው የፍርድ ዐይነት ቶሎ ከሚመጣው የፍርድ ዐይነት የከፋ እንደሆነ በልምድ የተረዱ ሁሉ የሚመሰክሩት ነው። ቀስ በቀስ የሚመጣ ፍርድ ሳይታወቅ በድንገት ለጥፋት ይዳርጋል። ወገኖቼ እንጠንቀቅ። ሰው በርሱ ላይ ተዘርግቶ ቢተኛ አልጋው አጭር ነው፣ ሰውም ሰውነቱን መሸፈን ቢወድ መጎናጸፊያው ጠባብ ነው ይላል። ቁጥር 20 አጭር አንሶላ አጋጥሟችሁ ታውቃላችሁን? ራሳችሁን መሸፈን ብትፈልጉ እግራችሁ ይራቆታል። እግራችሁን መሸፈን ደግሞ ብትፈልጉ ራሳችሁ ያለ ልብስ ይቀራል። አጭር አልጋ ላይስ ተኝታችሁ ታውቃላችሁን? እግራችሁን አጣጥፋችሁ ብትተኙበት ያማችኋል። በእውነት ነው ምላችሁ፣ ወይም ደግሞ ይደነዝዛችኋል። እግራችሁን ብዘረጉ ደግሞ አልጋው ስለማይበቃ አይመቻችሁም። እንዲህ ያለ አንሶላም ሆነ አልጋ ለምንም አይበጅም። እዚህ ላይ እግዚአብሔርም በምንም ነገር እፎይታም ሆነ እርካታ ሊኖራቸው እንደማይችል ነው የሚናገረው። ምንም እንኳ ፍርድ እንደሚመጣ ቢነገርም ፍርዱ ከአንድ መቶ ዓመት በኋላ ነበር የመጣው። ቀሪው የምዕራፉ ክፍል ስለ ስንዴና እንክርዳድ ምሳሌ ያቀርባል። ስለ አጃና ስለ ገብስ የተለያዩ የእህል ዓይነቶች አዘራርና እንዴት እንደሚወቁም ይናገራል። እርሻውን ባስተካከለ ጊዜ ጥቁሩን አዝሙድ፣ ከሙንም፣ ስንዴውንም በተርታ ገብሱንም በስፍራው አጃውንም በደረጃው የሚዘራ አይደለምን ይላል። ይህን ካለ በኋላ ደግሞ ሐሳቡን በማስፋፋት ጥቁር አዝሙድ በተሳለች ማሄጃ አያኬድም፣ የሰረገላ መንኮራኩር በከሙን ላይ አይዞርም። ነገር ግን ጥቁር አዝሙድ በሽመል ከሙኑም በበትር ይወቃል። የእንጀራ እህል ይደቃልን? ለዘላለም አያኬደውም። የሰረገላውን መንኮራኩርና ፈረሶቹን ምንም ቢያስኬድበት አያደቀውም ይላል። አንዳንድ የእህል ዓይነቶችን እንዴት ማጨድ ወይም መውቃት እንዳለበት ገበሬው ማወቅ ይኖርበታል። ምክንያቱም እህሎች እንደ ዓይነታቸው ስለሚለያዩ ነው። እግዚአብሔርም በሰዎች ላይ የሚፈርደው በተመሳሳይ መንገድ ነው። ቀደም ብለን እንደ ተመለከትነው ፍርድ በመከር ወይም ባጨዳ ይመሰላል። ግለሰቦች ወይም ሕዝቦች የሚመጣባቸውን ፍርድ መጠን የመወሰን ድርሻ አላቸው። እግዚአብሔር ሲናገረን ልባችንን የምናጠነክር ከሆነ የሚጠብቀንም ፍርድ የዚያን ያክል ከባድ ይሆናል። ለጠንካራ ሰዎች ጠንካራ አይነት ፍርድ ይታዘዝባቸዋል። አንድ ጊዜ ወገኖቼ አንድ ሰው ወደ ማስተዋል የተመለሰው ሚስቱና ሁለት ልጆቹ ከሞቱበት በኋላ እንደነበር ሲናገር ሰምቻለሁ። ጌታ ኢየሱስ ክርስቶስ ደግሞ በማቴዎስ ምዕራፍ 13 ቁጥር 30 ተዋቸው፣ እስከ መከር ጊዜ አብረው ይደጉ፣ በመከርም ጊዜ አጫጆችን እንክርዳዱን አስቀድማችሁ ልቀሙ፣ በሳትም ለማቃጠል በየነደው ሰሩ፣ ስንዴውን ግን በጎተራይ ክተቱ ላለው ይላል። ከማቴዎስ ምዕራፍ 13 ቁጥር 41 እንደምንመለከተው የሰው ልጅ መላእክቱን ይልካል፣ ከመንግሥቱም እንቅፋትን ሁሉ አመጻንም የሚያደርጉትን ይለቅማሉ ይላል። ስለሆነም ወገኖቼ የሚመጣብንም ፍርድ ብርታትና ጥንካሬ እኛ ራሳችንን የምንወስነው የተባለውም ያለ ምክንያት አይደለም ማለት ነው። እግዚአብሔር ስለዚህ ድንቅ ቃሉ ለዘላለም ይክበር ይመስገን። እንግዲህ በጌታ የተወደዳችሁ አድማጮቼ የዚህን የምዕራፍ 28ን ጥናታችንን እዚህ ላይ እንገታና በቀረን ጊዜ ደግሞ ከፊሉን የምዕራፍ 29ን ትምህርት አብረን እንመለከታለን ማለት ነው። አድማጮች የምዕራፍ 29 አብይ ሐሳቡ በቅርቡ የሚጀመርና እስከ መንግስቱ መመስረት ድረስ የሚዘልቅ የሚዘልቅ ስለ ኢየሩሳሌም የተነገሩ ትንቢቶች የሚል ይሆናል። አንድ ጊዜ ልድገምላችሁ። በቅርቡ የሚጀመርና እስከ መንግስቱ መመስረት ድረስ የሚዘልቅ ስለ ኢየሩሳሌም የተነገሩ ትንቢቶች የሚለው የትንቢተ ኢሳይያስ ምዕራፍ 9 አብይ ሐሳቡ ነው ማለት ነው። እነዚህ ትንቢቶች ኢየሩሳሌምን ብቻ የሚመለከቱ ሲሆኑ ከሰናክሬብ ወረራ ይጀምሩና የመጨረሻው ወራሪውን ጨምሮ ኢየሩሳሌም በአዛብ የምትረገጥባቸውን ዘመኖች ሁሉ ያጠቃልላሉ። ዘካርያስ 14 ከቁጥር 1 እስከ 7 ያለውን ተመልከቱ። ዘካርያስ ምዕራፍ 14 ከቁጥር 1 እስከ 7 ይህ ወራሪ ሙሉ በሙሉ ኢየሩሳሌምን ይደመስሳል። ይህም መሲሁ መጥቶ እግሮቹ በደብረ ዘይት እስከሚያርፉበትና መንግሥቱን እስከሚመሰርትበት ጊዜ ድረስ ይዘልቃል። ይህን ምዕራፍ ኢየሩሳሌምን በተመለከተ ጌታ በማቴዎስ ምዕራፍ 23 ከቁጥር 37 እስከ 24 ቁጥር 2 ማቴዎስ ምዕራፍ 23 ከቁጥር 37 እስከ ምዕራፍ 24 ቁጥር 2 እንዲሁም ከሉቃስ ምዕራፍ 13 ቁጥር 34 እስከ 35 እና ከሉቃስ ምዕራፍ 13 ቁጥር 34 እስከ 35 እና ከሉቃስ ምዕራፍ 21 ቁጥር 20 እስከ 24 ከቁጥር 20 እስከ 24 ከተናጋሪው ጋር በማነጻጸር መመልከቱ ይጠቅማል። የኢየሩሳሌም ታሪክና የተነገረው ትንቢትን በተመለከተ በቁጥር 1 ላይ መመልከት ይቻላል። ዳዊት ለሰፈረባት ከተማ ለአርኤል ወዮላት፣ አመት በአመት ላይ ጨምሩ፣ በዓላትም ይመለሱ ይላል። አርኤል የሚለው ቃል ለኢየሩሳሌም ከተማ የሚስማማ ቃል መሆኑን መረዳት ይኖርብናል። አርኤል አንበሳ መሰል ወይም አንበሳን የሚመስል እንደማለት ነው። አርኤል ማለት አንበሳ መሰል ወይም አንበሳን የሚመስል እንደማለት ነው። ቃሉን የምናገኘው ከሁለተኛ ሳሙኤል ምዕራፍ 23 ቁጥር 20 ሲሆን ቃሉም ታላቅ ሥራ ያደረገው የጽኑ ሰው የዮዳሄ ልጅ በናያስ የሞዓባዊውን ሁለት ልጆች ገደለ፣ በጉድጓድ ውስጥ አንበሳ ገደለ ይላል። የተለያዩ ትርጉሞች አንበሳን ገደለ ከማለት ይልቅ እንዳንበሳ ያሉ ሰዎችን ገደለ ይላሉ። እዚህ ላይ እንዳንበሳ የሚለውን ዕብራይስጡ አርኤል ይለዋል። እንደ እግዚአብሔር አንበሳ ተብሎ ሊተረጎምም ይችላል። ከሕዝቅኤል ምዕራፍ 43 ቁጥር 16 እንደምንመለከተው ይኸው ቃል መሠዊያ ተብሎ ተተርጉሟል። በአንዳንድ አጋጣሚዎችም የእግዚአብሔር መሠዊያ ተብሎ ተተርጉሟል። ያም ሆነ ይህ ወገኖቼ፣ ሁለቱም ስያሜዎች ለኢየሩሳሌም ከተማ ይስማማሉ። ከዚህም በላይ አርኤል ዳዊት የሰፈረባት ከተማ ተብላለች። አንበሳ የዳዊት ዝርያዎች አርማ ሲሆን ጌታ ኢየሱስ ክርስቶስም የይሁዳ አንበሳ ተብሎ መጠራቱን እናስታውሳለን። ኢየሩሳሌም የእግዚአብሔር መሠዊያ የነበረባት ስፍራ ናት። ተመልከቱ፣ ኢየሩሳሌም የእግዚአብሔር መሠዊያ የነበረባት ስፍራ ናት። ትንቢቱ በጣም አስፈላጊና መሠረታዊ ነው። በጊዜ ቀመርስና ሰላውም ከነቢዩ ኢሳይያስ ዘመን አንስቶ እስካሁን እስካለንበት ዘመን ድረስ ያለውን ይሸፍናል። በኢየሩሳሌም አደባባዮች የመዘዋወር ዕድል አጋጥሟችሁ ቢሆን ኖሮ ይህ ትንቢት እየተፈጸመ እንደሆነ ትረዱ ነበር። ቁጥር 2 አርኤልንም አስጨንቃለሁ፣ ልቅሶና ዋይታም ይሆንባታል፣ እንደ አርኤልም ትሆንልኛለች ይላል። ይህ በኢየሩሳሌም ላይ የሚመጣ ፍርድ ነው። ከቁጥር 3 እስከ 5 ያለውን ተመልከቱ። በዙሪያሽም ሰፍራለሁ፣ በቅጥርም ከብቤ አስጨንቅሻለሁ፣ አምባም በላይሽ ላይ አቆማለሁ፣ ትዋረጂማለሽ፣ በመሬትም ላይ ሆነሽ ትናገሪያለሽ፣ ቃልሽም ዝቅ ብሎ ከአፈር ይወጣል፣ ድምፅሽም ከመሬት እንደሚወጣ እንደ መናፍስት ጠሪ ድምፅ ይሆናል፣ ቃልሽም ከአፈር ወጥቶ ይጮኻል። ነገር ግን የጠላቶችሽ ብዛት እንደ ደቀቀ ትቢያ፣ የጨካኞችም ብዛት እንደሚያልፍ ገለባ ይሆናል ይላል። ይህ ትንቢት የተነገረው ናቡከደነጾር ወደ ኢየሩሳሌም መጥቶ ከተማይቱን ከመደምሰሱ በፊት ነው። የአሕዛብ ዘመን በመባል የሚታወቀውም ከዚህ ጊዜ እንደሚጀምር ሁሉም የተስማሙበት ነው። ጌታ ኢየሱስም የአሕዛብ ዘመን እስከሚፈጸም ድረስ ኢየሩሳሌም በአሕዛብ ትረገጣለች በማለት ተናግሯል። ከዚያን ጊዜ አንስቶ እስካሁን ድረስ ኢየሩሳሌም በአሕዛብ እየተረገጠች ነው። ከማንኛውም ከተማ ይልቅ ኢየሩሳሌም በተደጋጋሚ በጠላቶቿ ተከባለች፣ ከዚያም በላይ ተወራለች። በእነዚህ ጊዜዎች ሁሉ ተደምስሳለች ኢየሩሳሌም። በአሁኑ ጊዜም ቢሆን ኢየሩሳሌም በብዙ መልኩ ጌታ በዚህ ምድር ባስተማረበት ጊዜ በነበረችበት ሁኔታ አይደለም ያለችው። ቤተ መቅደሱ በነበረበት ቦታ የምናገኘው የኦማር መስጊድን ነው። አስተዋላችሁ? ቤተ መቅደሱ በነበረበት ቦታ ዛሬ የምናገኘው የኦማርን መስጊድ ነው። በአንድ ወቅት ነህምያ ፍርስራሾቿን እንደሰራና ከተማይቱንም እንደጠገነ ከመጻፈ ነህምያ ተመልክተን እንደነበር ታስታውሳላችሁ። በአሁኑ ጊዜ ኢየሩሳሌምን የመሰለ ድንጋያማ ከተማ በፍጹም ማግኘት የሚቻል አይመስለኝም። ኢየሩሳሌም በቀላሉ በጠላቶቿ እጅ ያልወደቀችበት አንዱ ምክንያትም ይህ ሳይሆን አይቀርም። የዛሬው የመጨረሻ ክፍላችን የሆነውን ከቁጥር 6 እስከ 8 ያለውን አንድ ላይ እናንብብ። ድንገትም ፈጥኖ የሰራዊት ጌታ እግዚአብሔር በነጎድጓድ በምድርም መናወጥ በታላቅም ድምጽ ባውሎ ነፋስም በወጨፎም በምትበላም በሳት ነበልባል ይጎበኛታል። ባሪኤልም ላይ የሚዋጉ እርሷንና ምሽጓንም የሚወጉ የሚያስጨንቋትም በአሕዛብ ሁሉ ብዛት እንደልምና እንደሌሊት ራእይ ይሆናል። ተርቦም እንደሚያልም ሰው ይሆናል። በልሙም ነው ይበዛል፣ ነገር ግን ይነቃል። ሰውነቱም ባዶ ነው። ተጠምቶም እንደሚያልም ሰው ይሆናል። በልሙም ነው ይጠጣል፣ ነገር ግን ይነቃል። ነውም ይዝላል፣ ሰውነቱ ማምሮት አለው። እንዲሁ የጽዮንን ተራራ የሚወጉ የአሕዛብ ሁሉ ብዛት ይሆናል ይላል። በኢየሩሳሌም የሚደርሰው የመጨረሻው ጥቃት ከሁሉም የባሰ እንደሚሆን ነው ከቃሉ የምንመለከተው። ዘካርያስ 14ን ጊዜ ካላችሁ በኋላ ተመልከቱ። ይሁን እንጂ ወገኖቼ፣ እግዚአብሔር ጣልቃ በመግባት ሕዝቡን ሙሉ በሙሉ ከመደምሰስ ይታደገዋል። እግዚአብሔር የአሕዛብን ሠራዊት ያዋርዳል፣ ሕልማቸውንም ከንቱ ያደርጋል። ከዚያም በኋላ የራሱን መንግሥት እንደሚመሰርት እግዚአብሔር አስረግጦ ተናግሯል። እግዚአብሔር ለዘላለም ይክበር ይመስገን። ጆቹ ታዳጊ እግዚአብሔር ለዘላለም ይክበር ይመስገን። በጌታ የተወደዳችሁ አድማጮቻችን፣ የዛሬው ምሽት ጥናታችንን እዚህ ላይ አበቃን። ነገ ደግሞ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። እስከዚያው ጊዜ ድረስ በሰላም ሁኑልን ያልን የምንሰናበታችሁ ቴክኒኩ በኩል ዛሬም እንደወትሮ ያገለገለን ወንድማችን አለማየሁ ዳዊት ነው። በትምህርቱ በኩል እኔ አበበ ከበደ ወርቄ ነበርኩኝ። በሰላም ሁኑልን።